እንላለን የማጠቃለያውን ሐሳብ ለማይትን ሞክራለን የዛሬ ትኩረታችን ደግሞ ያው የመጨረሻው ክፍል ይሆናል ማለት ነው ይሄም ማለት ዮሐንስ ወንጌል ምዕራፍ 12 ከቁጥር 37 ጀምሮ እስከ 50 ያለውን ማጠቃለያ ሐሳብ እናይና በሚመጡት ሳምንታት ደግሞ ምዕራፍ 13ን ለማይትን ሞክራለን ለዛሬው የዮሐንስ ወንጌል ምዕራፍ 12 ከቁጥር 37 ጀምሮ እስከ ቁጥር 43 ድረስ ያለውን በማንበብ እንድንጀምር ጠይቃችኋለሁ። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳይያስ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር እስክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። ኢሳይያስ ደግሞ ባይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው አይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው። ክብሩን ስላየ ኢሳይያስ ይህን አለ ስለ እርሱም ተናገረ። ከዚህም ጋር ካለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ከምኩራም እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። እንግዲህ ትንሽ የሐሳቡን ፍሰት የዮሐንስ ወንጌል ምዕራፍ 12ን የሐሳብ ፍሰት እንድናየው ትንሽ ለማያያዝ ልሞክር። ዮሐንስ ወንጌል ምዕራፍ 12 የዮሐንስ ወንጌል 11 የታሪኩ ቅጥያ ነው። በታሪኩ በዛ ታሪክ ላይ ተመስርቶ የሚመጣ ክፍል ነው ብለናል። ይሄን በተደጋጋሚ አንስቼላችኋለሁ። 11 ላይ ትንሳኤና ህይወት ነኝ ነው ዋናው ሐሳቡ። ጌታችን ኢየሱስ በተአምራት ውስጥ በጣም ትልቁን ክላይማክስ የሆነውን አራት ቀን የሞተ የሸተተውን አስከሬን አላዛርን ከሞት አስነሳው። ይሄ ዝናው ወጣ። ስለዚህ 12 ምንድነው? በዚህ ተአምራትና ክብር ላይ ተመስርተው የተለያዩ ሰዎች የሰጡትን ምላሾች ነው ለማየት የሞከርነው። በቢታንያ በትንሽ ቤት ውስጥ ያንዲት ሴት ማርያም የምትባል ሰው ምላሽ አይተናል መጀመሪያ ላይ። በኢየሩሳሌም ፋሲካን ለማክበር የተሰበሰበ ብዙሃን ህዝብ ሆሳና እያለ የተቀበለውን ህዝብ እሱን ለማየት ሞክረናል። የሱንም ሲግኒፊካንስ ለማየት ሞክረናል። ለን በሶስተኛ ደረጃ ደግሞ ከግሪክ አገር የመጡ በሩቅ አገር ያሉ አህዛብ ዝናውን ሰምተው የመጡ አህዛብ እሱን ማየት እንፈልጋለን ባሉ ጊዜ ለነርሱ በነርሱ ላይ ተመስርቶ ኢየሱስ የሰጠውን ምላሽ ደግሞ አይተናል። የተያያዘላችሁ እንደሆነ ተስፋ አረጋለሁ። ለነሱ የሰጠውን ምላሽ አይተናል። ግን ለነሱ የሰጠው ምላሽ መስቀሉ ስለሆነ የአህዛብ መካተት መስቀሉን ስለሚጠይቅ ባለፈው ሳምንት ያየነው ደግሞ የኢየሱስ ክርስቶስ ሞትና ትንሣኤ የጥሪያችን ዋና ማዕከል መሆኑን በአትኩሮት ለማየት ሞክረናል። በቃ የሚያገለግለኝ ይከተለኛለው ኢየሱስ ይሄንን ነው። እሱ ደስ ማሰኘውን የሞት ጽዋ ጠጣ። የእግዚአብሔር ፈቃድ ስለሆነ እርሱ ወደ መስቀል ሄደ። የእግዚአብሔርን ስም ስለሚያስከብር ስምን አክብረው ብሎ ስም ከተከበረ ይሁን ብሎ ሄደ። ሰው ክርስትና ይከተለኝ ማለት መስቀሉን ተሸክሞ ይከተለኝ ማለት እንደዚህ አይነት መስዋዕታዊ ኑሮ መኖር ነው የሚለውን ባለፈው ሳምንት አይተናል። እና የዚህን ክብርም ደግሞ አይተናል። መስቀሉን መኖር ክብር አለው ከኔ ጋራ ደግሞ ይሆናል የሚለውን አይተናል። አሁን እንግዲህ የመጨረሻው ኮንክሉዥን ምንድነው? እስካሁን ድረስ ኢየሱስን በተመለከተ ያመኑትን የተከተሉትን ነው ለማየት የሞከርነው። ከማርያም አንስቶ ሆሳና ያለውን ህዝብ እንወስድ፣ ኢየሱስን ማየት እንፈልጋለን ያለው ህዝብ እንወስድ። እምነት በውስጣቸው የተለኮሰ ሰዎች ናቸው። አት ዲፍረንት ሌቭልስ እምነት በውስጣቸው የተለኮሰ ስለተለኮሱ ሰዎች ስለሰጡት ምላሽ ነው። ከዚህ ቀጥሎ ግን የሚጨርሰው ዮሐንስ ስላላመኑ ሰዎች አውርቶ ነው። እስካሁን ያመኑ በማመን ሂደት ላይ ስላሉ ሰዎች ሲሆን፣ አሁን ግን ያላመኑ ሰዎች ሁኔታስ እንዴት ይገለጣል? ክብሩን ያላዩ ሰዎች ሁኔታስ እንዴት ነው የሚገለጠው? How do you explain? ማለት ቁጥር 37 እስከ 50 ላይ ያሉት የሰው አይነቶች ደግሞ ነፍሳቸውን የወደዱ ናቸው። ተዚላችሁ እንደሆነ ባለፈው ሳምንት ያየነው ነፍሳቸውን ስለጠሉ ሰዎች ነው። ነፍሳቸውን ስለተው ለእግዚአብሔር ክብር ብለው ስለተው እግዚአብሔርን ስላከበሩ ሰዎች ነው። ከዚህ ቀጥሎ ያሉ ሰዎች ግን የተለያየ አይነት ቢሆኑም የተወሰኑት ደካማ አማኞች ናቸው፣ ሌሎቹ ምንም ያላመኑ ናቸው። ግን ራሳቸውን በጣም የወደዱ ክብራቸውን የወደዱ ዝናቸውን የወደዱ ሰዎችስ በምን ይገለጣል? የነሱ ሁኔታስ ያ ስላላመኑ ሰዎች ነው። አለማመናቸው በምን ይገለጣል? ክብሩን ያላዩ ሰዎች፣ ለክብሩ ምላሽ ያልሰጡ ሰዎች፣ መልስ ያልሰጡ ሰዎች። ከነርሱ ሲቹዌሽን ደግሞ ተነስተን እንድንማር ማለት ነው። እስካሁን የተማርነው ካመኑ ሰዎች ነው። እስካሁን ደግሞ ካላመኑ ሰዎችስ ምን ያስተምረናል የሚለውን ለማየት እንሞክራለን። እንግዲህ የግሪክ ሰዎችም ማየት እንፈልጋለን ብለው ነው የመጡት። የኢየሩሳሌም ህዝብም ሆሳና እያለ ነው በራሱ ፍላጎት የተቀበለው። የማርያምም ጉዳይ የምታውቁት ነገር ነው። ቁጥር 37 ጀምሮ ያሉት የሰው አይነቶች ደግሞ የሚገርሙ አይነት ናቸው። ቁጥር 37 ላይ ኢየሱስ ይህን ተናግሮ ሄደና ተሰወረባቸው ይላል። ከመጨረሻው ትምህርቱ በኋላ የብርሃን ልጆች እንድትሆኑ ወደ እኔ ኑ ካለ በኋላ ባለው ወዲያኛው ሳምንት ያየ ነው። ከዛ ነገር ግን ይላል ዮሐንስ ከመጨረሱ በፊት፣ ይሄ በነገራችን ላይ የቅዱስ ዮሐንስ የሐዋርያው ዮሐንስ ኮሜንት ነው፣ የእሱ ኦብዘርቬሽን ነው፣ በመንፈስ ቅዱስ ተነድቶ የጻፈው ማለት ነው። ሲያይ ኢየሱስ ከዚህ በኋላ ተሰውሯል ምን ይላል? ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ደግሞ የአልዓዛር ሞት መነሳትን አስቡት። እንግዲህ ይህን የሚያክል ምልክት በፊታቸው ምንም ቢያደርግ ደግሞ በእርሱ ያላመኑ ሰዎች ደግሞ ነበሩ፣ በእርሱ አላመኑም ይላል። ይህን ያህል ምልክት ቢያደርግም በእርሱ አላመኑም። ቁጥር 39 ድጋሜ ደግሞ ከፈለጋችሁት ወረድ ብላችሁ ቁጥር 41 ላይ ማመን አቃታቸው ይላል። እንዴት ይገለጻል ይሄ? እግዚአብሔር ወልድ በመካከላቸው እየተመላለሰ እኔ ነኝ እያለ ድንቅና ተአምራት እያሳየ ስለ ፍቅሩ ስለ ተአምራቱ እየተናገረ የሞተ እያስነሳ ድንቅ ተአምር እያረገ ማመን ያቃታቸው ሰዎች አሉ ይላል። ይህን ያስገረመው ነገር ማመን ያቃታቸው ሰዎች አሉ፣ በእርሱ አላመኑም ብዙ ሰዎች ይላል። ሌሎች አይነት ሰዎችም ደግሞ አሉ። ሌሎች አይነት ሰዎች ደግሞ አሉ። እነኚህ ደግሞ የድብቅ አማኞች ማለት ነው፣ ደካማ አማኞች። ይህ ሁሉ ድንቅና ተአምር ደግሞ እየተደረገ አንዳንዶች ደግሞ ከአለቆች ብዙዎች በእርሱ አመኑ ይላል። ቁጥር 42 አይታችሁት እንደሆነ ግን ነፍሳቸውን ያልተው ናቸው። እነዚህም ነፍሱን የሚተዋት አይደል ያገኛታል፣ የሚጥላት አይደል ያገኛታል። እነኚህ ሙሉ ለሙሉ መጣል ያቃታቸው ናቸው። የመጀመሪያዎቹ ምንም አላመኑ፣ ሁለተኛዎቹ ደግሞ ከዚህም የተነሳ ከአለቆች ደግሞ ብዙዎች በእርሱ አመኑ። ነገር ግን ልክ ዮሐንስ ሁለት ላይ ያለው የእምነት አይነት ነው። ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም ይላል። ራሳቸውን ጠብቀው ነው ያመኑት። ደካማ እምነት ነው ይሄ። መስዋዕትነት የለውም። መስቀሉን ይሸከም የሚለው የለበትም። ራሳቸውን ጠብቀው ፕሮቶኮል አስጠብቀው በሰው እንዳይነቀፉ የማይመሰክር ያልወጣ ወጥቶ የማይታይ በአደባባይ የማይገለጥ ራስን ያተረፈ ነፍስን ያተረፈ ከነፍስ ጋር የተጣበቀ ከራስ ፍላጎት ጋር የተጣበቀ እምነት ነው ያላቸው። ስለዚህ ዮሐንስ አሁን የሚለን ምንድን ነው? ሁሉ አላመነም። ሁሉ ኢየሱስን ማየት እንፈልጋለን አላለም። ሁሉ በቤቱ አላስተናገደውም። ሁሉ ሆሳና አላለም። ይህ ሁሉ ድንቅና ተአምር እየሆነ ማምኑ ያላመኑ ማመን ያቃታቸው አሉ። ይሄ በዘመናችንም ትልቅ ጥያቄ ነው። ድንቅና ተአምር ያየ ሁሉ ይድናል ብላችሁ አስባችሁ ከሆነ ውሸት። ጥሩ የተሰበከለት ሁሉ ይድናል ብላችሁ አስባችሁ እንደሆነ ውሸት። እንዲያው መዳን ከእግዚአብሔር ናት እንጂ የሆነ ሌላ ነገርም አላት እንጂ ብቻውን ድንቅና ተአምር አያድንም። ብቻውን ጥሩ ስብከትም አያድንም። ብቻውን ጥሩ የሆኑ ነገሮች አያድንም። ይሄ ሁሉ ሆኖ ያልዳኑ አሉ። ያውም ጥሩ ሰባኪ ሰብኮላቸው ሳይሆን እግዚአብሔር ወልድ ራሱ በመሃላቸው ተመላልሶ የሞተ አስነስቶ። እንዴት ነው የሚገል ሰው እንዴት ነው የማያምነው ይሄ ሁሉ እየሆነ? ይሄ ጥያቄ ይኖርባችሁ እንደሆነ ወንጌል እየተነገረው መዳናችንን አፕሪሼት እንድናደርግ ወንጌል እየተነገረው ድንቅና ተአምር እያየ ይህ ሁሉ ነገር እየሆነ ሰው ለምንድን ነው የማያምነው? ወይስ ደግሞ ደካማ አማኝ ለምንድን ነው የማይሆነው? በአንድ ሶስት መንገዶች ይገልጸዋል። እነሱን ሪፍሌክት አደርጋለሁ ዛሬም ማለት ነው። አንደኛው ቁጥር 37 እስከ 43 ላይ ያለላችሁ መጽሐፍ ቅዱሳችሁን የምታጠኑ ሰዎች ትንሽ ጠለቃ፣ ይሄ በእርግጥ በአንዳንድ የሥነ መለኮት ትምህርት ስንማር መደበኛ የሆነ አንዱ መጨቃጨቂያና መከራከሪያ ከሆኑ ሀሳቦች መካከል አንዱ ነው እና አከራካሪነቱን ትተን ዋናነቱን ዝም ብለን ብናይ ይሻላል። ማያምኑበት ምክንያት ሰዎች አንደኛ ማመንና አለማመን የመንፈሳዊ አይን መከፈት ጉዳይ ስለሆነ ነው። መንፈሳዊ አይን መከፈት ማለት እግዚአብሔር አይንን ካላበራ ሰዎች የፈለገ ድንቅና ተአምር ቢደረግና ብዙ ነገር ቢደረግ ማመን ስለማይችሉ ነው። ያቃታቸው ለዚህ ነው ብሎ የሚሰጠው ምልክት ይሄ ነው። ያቃታቸው ለዚህ ነው። ላንብብላችሁ ኢሳይያስን ጠቅሶ ነው ቀደም ስናነብ ልብ ብላችሁ እንደሆነ ኢሳይያስ 53ን ይጠቅሳል፣ ኢሳይያስ 6ን ይጠቅሳል። የሁለቱ ኮምቢኔሽን ነው። ኢሳይያስ 6:10 ማለት ኢሳይያስ 53:1 ማለት መጀመሪያ የሚጠቅሰው ኢሳይያስ 53:1 ነው። ስለ ጌታችን መከራ የተነገረው ትንቢት ማለት ነው። ኢሳይያስ 53 ጌታ ሆይ ምስክርነታችን ማናመነ የእግዚአብሔርን ክብር ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በቃሉ የተነገረ ነገር ነው። ይሄ የቃሉ ፕሬዲክሽን አለበት። በርሱ አላመኑም ይልና ኢሳይያስ እኮ ባይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው አይኖቻቸውን አሳወረ ልባቸውን አደነደነ ይላል። እግዚአብሔር ልብን ካደነደነ በቃ አይሆንም። ምን ማለት ነው? የእግዚአብሔር ትልቁ ፍርድ ይሄ ፍርድ ነው። ሰው እያየ እንዳያይ፣ እያየ እንዳያስተውል፣ አይኑ የውስጥ አይኑ እንዳይበራ፣ እንዳይከፈት፣ እንዳይቀበል፣ እንዳይመለስ ማድረግ ነው። ይሄ ፈርዖንን ልቡን እንዳጠነከረው እግዚአብሔር ማለት ነው። ለማይታዘዙ ሰዎች የበለጠ እንዳይታዘዙ ያደርጋቸዋል እግዚአብሔር። የማይቀበሉ ሰዎች ድንቅና ተአምሩን እያዩ ይህ ሁሉ ነገር እያዩ የማይቀበሉና ያላመኑ ሰዎች የበለጠ እንዳያዩ ያደርጋቸዋል። የእግዚአብሔር ፍርድ አንዱ እንዳናይ ማጨለም ነው ልባችንን። ሰው ድንቅ እያየ ሰው የሞተ ሲነሳ እያየ ለምን አያምንም? አይን ካልተከፈተ ማየት ስለማይቻል። ታምር አላዳነንም። ጥሩ የተቀነባበረ ንግግርም አላዳነንም። የተለያዩ የሰዎች ቴክኒኮችም አላዳኑንም። ድነን ከሆነ የዳነው እግዚአብሔር አይናችንን ከፍቶ ነው። መዳን የአይን መከፈት ምልክት ነው። አለመዳንና አለመታዘዝ ደግሞ የአይን መታወር ምልክት ነው። መንፈሳዊ አይን ካልበራ ሰዎች ሊድኑ ስለማይችሉ ስለዚህ ምክንያት ነው ያላመኑት ይላል። አይናቸውን እግዚአብሔር ስላሳወረ ነው በፍርድ ምክንያት ማለት ነው። እነኚህ የማይቀበሉ ዲስኦቢዲየንት ፒፕል ማለት ነው። የማይቀበሉ ዲስኦቢዲየንት የሆኑ ሰዎችን ለማይረባ አእምሮ አሳልፎ ሰጣቸው ይላል እኮ በሮሜ ምዕራፍ አንድም ላይ ስታዩት፣ ባላወቁት መጠን፣ ባልታዘዙት መጠን፣ ሊያውቁት ባልፈለጉ መጠን ፍርዱ ምንድን ነው? ለማይረባ ለጨለማ አእምሮ አሳልፎ ሰጣቸው። የእግዚአብሔር ፍርድ አንዱ ገሃነመ እሳት ብቻ ሳይሆን የእግዚአብሔር ፍርድ አንዱ ሰዎች እንዳያስተውሉ ማሳወር ነው። አሳወራቸው፣ ከለከላቸው ይላል እና ጌታን ያመንንና የተቀበልን ሰዎች ይሄ እግዚአብሔርን እንድናመሰግን የሚያደርግ ነገር ነው። ሰምሃው የአይን መብራት ያስፈልጋታል መዳን። ያችን የአይን መብራት እግዚአብሔር በሕይወታችን ስላረገ የተመሰገነ ይሁን። ያችን የአይን መብራት ከድንቆችና ከተአምራት በላይ ትልቁ ድንቅና ተአምር የአይን መከፈትና የልብ መብራት እሷን እግዚአብሔር በሕይወታችን ስላረገ። ቁጥር 41 ግን ትልቅ የከበረ ቃል ስለሆነ እሱን ትንሽ ላንሳው። ክብሩን ስላየ ኢሳይያስ ይህን አለ ይላል። ክብሩን ስላየ ኢሳይያስ ይህን አለ ስለ እርሱም ተናገረ ይላል። ክብሩን ያየው ኢሳይያስ ነው አይናቸውን አሳውረዋል ብሎ የተናገረው ይልና ኢሳይያስ 6:10ን ይጠቅሰዋል። ኢሳይያስ 6:10 ምንድን ነው? ክብሩን ያየ ኢሳይያስ የተናገረው ነው። ትዝ ይላችሁ ከሆነ ንጉሥ ኦዚያን በሞተበት ዓመት ይላል እግዚአብሔርን ነው ያየው። እግዚአብሔርን ነው ያየው። እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየው። የልብሱም ዘርፍ መቅደሱን ሞልቶት ነበር። መላእክቱ ሱራፌል፣ ኪሩቤል ያመልኩ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ነው የሚያመልኩት። ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ የተነሳ ተሞልታለች እያሉ ያመልኩታል። ይህን ያየው አይኖቼ የሰራዊት ጌታ እግዚአብሔርን አይተዋል ነው ያለው። አይኖቼ የሰራዊት ጌታ እግዚአብሔርን አይተዋልና ከንፈሬ የረከሰብኝ ሰው ነኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ነው የምኖረውና ወየው ጠፋውኝ ያስባለው እግዚአብሔርን አየው ነው የሚለው። የእግዚአብሔርን ክብር አየው ነው የሚለው። ዮሐንስ ይመጣና ክብሩን ስላየ እኮ ነው እንደዚህ ያለው ይልና የማንን ክብር ነው ያየው? እንደ ዮሐንስ አገላለጽ እግዚአብሔርን አየሁት፣ የእግዚአብሔርን ክብር አየሁት፣ እግዚአብሔርን ክብር አየሁት እያለ ሲናገርለት የነበረው ያ እግዚአብሔር ነው ኢየሱስ ክርስቶስ። ምክንያቱም አይታችሁ እንደሆነ የዮሐንስ ወንጌል ምዕራፍ 12 ሳብጀክት ኢየሱስ ነው። ኢሳይያስ አይኖቻቸው እንዳያዩ አታውረዋል ያለው ማንን ማየት ስላቃታቸው ነው? ኢየሱስን። ማመን አቃታቸው በማን? በኢየሱስ። ከዛ ኢሳይያስ ግን ክብሩን ስላየ ተናገረ። የማንን ክብር ነው ያየው? የኢየሱስን። የኢየሱስን ክብር አይቶ ነው የተናገረው ኢሳይያስ። ክብሩን ስላየ የኢየሱስን ክብር ስላየ እንዲህ አለ ይላል። ለካ በብሉይ ኪዳን ያ ሰማይ ተከፍቶ ኢሳይያስ ያየው ክብር ይሄ እነኚህ ሰዎች አላየው ብለው የተቸገሩትን ክብር ነው። የእግዚአብሔር ክብር የሆነን ክርስቶስን ነው ያየው። ይሄ ለምንድን ነው ያነሳሁት ያላችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዘላለም የነበረ አምላክ እንደሆነ የሚያመለክት አንድ መጽሐፍ ቅዱስ ክፍል ነው። ኢሳይያስ ያየው ክብር ኢየሱስ ክርስቶስ ነው። ኢሳይያስ ያየ እግዚአብሔርን አየሁት ብሎ የጮኸውና ከንፈሬ የረከሰብኝ ሰው ነኝ ብሎ ያየው ያ ቅዱስ አምላክ እግዚአብሔር የሆነው ኢየሱስ ክርስቶስ ነውና የኢየሱስ ክርስቶስን ክብር ያመለክታልና እግዚአብሔር የሆነው ኢየሱስ ክርስቶስ ተገልጦ ታምራትን ድንቆችን ምልክቶችን አርጎ እግዚአብሔር የሆነው ኢየሱስ ክርስቶስ መጥቶ ሰብኮ ተናግሮ ብዙዎች በርሱ ማመናቃታቸው በምን ኤክስፕሌን ይደረጋል? አይናቸው ስላልተከፈተ። እግዚአብሔር አይን ካልከፈተ እሱን ማወቅ ስለማይቻል። ስለዚህ እስከ ዛሬ ድረስ በዮሐንስ 12 ላይ የነበሩት ሰዎች ነፍሳቸውን ለእግዚአብሔር የሰጡ ሰዎች ናቸው። ነፍሳቸውን ለእግዚአብሔር ያልሰጡ ሰዎች ያልሰጡበት ምክንያት ምንድን ነው? እግዚአብሔር አይንን ካልከፈተ መስጠትና ማየት ስለማይቻል፣ ክብሩን አይቶ ራስን መስጠት ስለማይቻል ነው። ሰው ለካ መልእክትና ድንቅ ያየ አለመዳን ይቻላል። ሰው ለካ መልእክቶች ስብከቶችን ልክ እንደዚህ እየሰማ አልዳነ ይሆናል። እንኳን ድንቆችና ታምራትንና ፕሮግራምንና መልእክትን ተከታታይ ድንቆችና ታምራዎችን አድራጊዎች እንኳን ላይድኑ ይችላሉ። አይደለም ማቴዎስ 7 እኮ የሚያስተምረን እሱ ነው። ጌታ ሆይ ድንቆች ታምራት በስምህ አድርገን የለም ወይ ሲል አላወቅኳችሁም ይላቸዋል። አድርገው እንኳን ተከታትለው አድርገውም እና መከታተልም ማድረግም ዋስትና አይደለም። ክብሩን ማየት ነው ዋስትናችን። ክብሩን አይቶ ራስን መስጠት ነው ዋስትናችን። እሱ ደግሞ የሚሆነው እግዚአብሔር አይን ሲከፍት ነውና ላላመኑ ሰዎች ጸልዩ፣ እግዚአብሔር አይን እንዲከፍት፣ የደነደነውን ልብ እግዚአብሔር እንዲከፍተው፣ የድንጋዩን ልብ እንዲያወጣው፣ የስጋውን ልብ እንዲከተው። ልብና አይን የውስጥ ሲበራ ስለሆነ ማመን የሚቻለው ነው። ሁለተኛው ደግሞ ምክንያት ይህም የዮሐንስ ኦብዘርቬሽን ነው። ኢሳይያስ የተናገረው ቃል ይፈጸም ዘንድ ነው ማመን ያቃታቸው ይላል። ሌላ ግን እነኚህ ደግሞ ደካማ አማኞችን ያነስና ደካማ አማኞች የምንላቸው ምንድን ነው? አምነዋል ግን ልይት ያለለት አይደለም። ነፍስን የጣለ አይደለም። ሳክሪፊሻሉ አይደለም። ነፍስን የጠላ አይደል ያድናታል የሚለው እንደዛ አይነት አይደለም። ምን አይነት ናቸው ይላል? አለቆች ናቸው፣ ክብር አላቸው። ከዚህም ከአለቆች ደግሞ ብዙዎች በእርሱ አመኑ ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት በሃይማኖት መሪዎች ምክንያት አልመሰከሩለትም ይልና የዮሐንስን ምስክርነት ተመልከቱ። ስለነኚህ ሰዎች ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይሄ የሚያስቅ ነው። በአንድ በኩል እነዚህ ክብሩን አይተው ተአምሩን አይተው ኢየሱስ አዳኝ እንደሆነ አይተው ክብሩን እኮ አይተዋል። እነዚህ አምነው ግን ኮንሲዩምድ አይደሉም፣ ሙሉ ለሙሉ ስጥት አላሉ። ለምን? የእግዚአብሔርን ክብር ከሰው ክብር ስላሳነሱ፣ በሌላ አገላለጥ የሰውን ክብር ከፍ ስላረጉ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። የሰው ስለሚያከብራቸው በፈሪሳውያን ዘንድ ያላቸውን ክብር፣ ሃይማኖት ጠባቂ መሆናቸውን፣ ለሃይማኖት ቀናኢ መሆናቸውን፣ በሰው ዘንድ ከበሬታ ስላላቸው አለቆች ስለሆኑ ማለት ነው። እነኛ አለቆች ናቸው፣ የህዝብ መሪዎች ናቸው። እና ያችን ክብር ላለማጣት በህዝብ ዘንድ ከበሬታ ስላላቸው፣ ሰው ጎሽ ጎሽ ስለሚላቸው፣ ሰው ስለሚከተላቸው፣ ፈሪሳውያንም ደግሞ ስለሚያደንቋቸው፣ ያችን መደነቅ የእግዚአብሔርን ክብር አይተው ግን በሰው ዘንድ ያገኟትን ክብር ላለማጣት ብለው ያዩትን ክብር ሰወሩት ማለት ነው። የሰዎች አለማመን በምን ይገለጣል ካልን፣ እርግጥ በእግዚአብሔር ቃል እግዚአብሔር አይንን ካልከፈተ ማመን አይቻልም። ግን እግዚአብሔር ደግሞ አሳይቶም ደግሞ የሰዎች ኃላፊነት አለበት። የእግዚአብሔር ሉዓላዊነትና የሰው ኃላፊነት አብረው የሚሄዱ ናቸው። እግዚአብሔር ልዑል አምላክ ነው። ያላመኑትን አይኖች አሳውሯል ይላል መጽሐፍ ቅዱስ። ግን ሰው ግን በፈቃዱ ደግሞ በራሱ ፈቃድ ላይ ደግሞ ፈቃድ ያለው ነው ደግሞ የእግዚአብሔርን ክብር አይተው ደግሞ ከሰው ክብር ጋር አነጻጽረው በሰው የሚያገኙትን ክብር ከእግዚአብሔር ከሚያገኙት ክብር አስበልጠው በሰው ፍርሃት ታስረው ሳይመሰክሩ የሚኖሩ ሰዎች አሉ። ሰዎችም ደግሞ ኃላፊነት አለባቸው። የእግዚአብሔርን ክብር አይቶ ሰው እየፈሩ መኖር እንዴት የሚያሳዝን ነገር ነው! እውነትን አውቆ ሰው እየፈሩ መኖር እንዴት የሚያሳዝኑ ሰዎች ናቸው እነኚህ ሰዎች! የማያስተማምን ዮሐንስ 2 ላይ አልተማመነባቸውም ነበር እነርሱ ያምኑ ነበር ግን አልተማመነባቸውም ነበር ማስተማመን ማይመስክር ያልደፈረ ነፍሱን ያስጠበቀ ስምና ዝናንና ክብርን ያስጠበቀ ነው ባለፈው ሳምንት ነፍስን ስለመጣል ስምን ስለመተው ዝናን ስለመተው ለእግዚአብሔር ክብር ይያልን ያስተማሩ ምሳሌ ስጠን ካልተባለ ከተባለ ምሳሌ ስጠን ነፍሱን ያልጠላ ከተባለ እነኚህ ሰዎች ናቸው ነፍሱን ያልጠላ ነፍሱን ይወደደ ስሙን ይወደደ ዝናውን ይወደደ ክብሩን ይወደደ ስምና ዝናቸውን ከበሬታቸውን ይወደዱ እና ነፍሳቸውን ያጎደሉ ይሄው እና ስምና ዝናቸውን አስጠብቀው ነፍሳቸውን ያጎደሉ ሰዎች ናቸው የእግዚአብሔርን ክብር አይተው ግን ከእግዚአብሔር ክብር ይልቅ በሰው ዘንድ ያላቸውን ከበሬታ ቫልዩ የሰጡ ዋጋ የሰጡ ሰዎች ናቸው እንደዚህ አይነት ሰዎች ካላችሁ ፕሊስ በመጨረሻ ላይ ቆሞ የሚጠብቀን እግዚአብሔር ነው ሰው አይደለም ሰውን እንድናከብር ተጠርተናል እውነት ነው ሰውን እንድንወድ ተጠርተናል እውነት ነው ከእግዚአብሔር በላይ እንድናከብር ግን አልተጠራንም ማንንም ቢሆን ከእግዚአብሔር በላይ አይደለም መጽሐፍ ቅዱስ እንደሚነግረን እኮ በእኔ ምክንያት ብሏል እኮ ጌታ ኢየሱስ በእኔ ምክንያት ኢንፋክት እስከዛ ድረስ እንድንወደው ነው ያለዛማ ጣዖት ነው እኮ በእኔ ምክንያት እናትን አባትን እህት ወንድም ጓደኞችን የሚያከብሩን ሰዎች ያልተወ እኮ ለኔ ሊሆን አይገባውም እኮ ብሏል ያስተዋል ኢየሱስ በሚያለ ሰዎችን ያስተዋል የሰው ፍርሃትን ቀንበር ሰብሮ ይጥራል እና ከነፍሳችን የሚበልጥ ሰው የለም ከእግዚአብሔር ክብር የሚበልጥ ሰው የለም እና እውነትን አውቀው ግን ሰውን ፈርተው ያመቻመቹ የሚኖሩ ሰዎች አሉ ሰውን ፈርተው ማለት ነው ባል ሊሆን ይችላል ሚስት ልትሆን ትችላለች ሳይመሰክር በድብቅ የሚኖሩ ማለት ነው የሃይማኖት ሰዎች ሊሆኑ ይችላሉ በዙሪያችን ያሉ ሊሆኑ ይችላሉ እንድናከብራቸው እንድንወዳቸው ተጠርተናል እንጂ ከእግዚአብሔር ክብር በላይ የሰዎችን ክብር ከፍ እንድናረግን አልተጠራንም እና I will encourage you ህይወታችን ለእግዚአብሔር ክብር ብቻ የተገዛ እንዲሆን ህይወታችን ለእርሱ የተሰጠ እንዲሆን ከእግዚአብሔር ክብር ይልቅ ተብሎ የሚበልጥ ክብር እንዳይኖር በህይወታችሁ የእግዚአብሔር ክብር አንደኛ ነው ለክብሩ እንድንኖር ነው የተጠራ ነው ይሄ በሰዎች ሊያስወቅሰን ይችላል እስከ ሞት ድረስ ሊነዳን ይችላል መስቀል መሸከም ማለት ነፍስን መተውና መስቀል መሸከም ማለት የእግዚአብሔርን ክብር ማስቀደም ማለት ነው ከሰው ፍርሃት ነፃ መውጣት ማለት ነው ሶስተኛውን እናርግና ከዛ ምዕራፍ 12 እንጨርሳለን ማለት ነው ቁጥር 44 ላይ የኢየሱስን ጩኸት አምጥቶ ስክት ያረጋዋል ዮሐንስ እስካሁን ድረስ የራሱን ኮሜንት ከተናገረ በኋላ ተመልከቱ ቁጥር 44 ላይ ኢየሱስም ጮኸ እንዲህ አለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም እኔንም የሚያይ የላከኝን ያያል በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁም ይሄ ነው ኢንቴንሽኑ ኢየሱስ ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው እግዚአብሔር አብ ማለት ነው እኔ የተናገርኩትን ቃል እርሱ በመጨረሻው ቀን ይፈርድበታል እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውንም ትእዛዝ ሰጠኝ ትእዛዙም የዘላለም ህይወት እንደሆነች አውቃለሁ ስለዚህ እኔ የምናገረውን አብ እንደነገረኝ እንዲሁ እናገራለሁ ይልና ያልተቀበለኝ ያላመነ ክብሬን አይቶ ያልተቀበለ ይሄ ቃል ራሱ ይፈርድበታል ክብር አይቶ አለመቀበል ይሄ በመጨረሻው ቀን ይፈርድበታል ክብር አይቶ አለመቀበል እዳ ነው ቃል ሰምቶ አለመቀበል እዳ ነው መልእክት ሰምቶ አለመቀበል እዳ ነው ተአምር አይቶ ክርስቶስን አለመቀበል እዳ ነው ለምን ይሄ ሁሉ አንድ ቀን ተጠራቅሞ ለፍርድ ይሆንበታል አለማመን ታላቅ ፍርድን ያስከትላል የክርስቶስን ሥራ አይቶ የክርስቶስን ቃላት ሰምቶ የክርስቶስን መልእክት ሰምቶ ክርስቶስን አለመከተል ታላቅ ፍርድን ያስከትላል ይሄ ቃሌ ይፈርድበታል ለዚህ ነው ኢየሱስ ጮኸ በብርሃን እመኑ ብሎ ጮኸ ወደ እኔ ኑ ብሎ ጮኸ ምክንያቱም እኔ ልፈርድ አልመጣሁም ግን ቃሌን የማይቀበለው የሚጥለው እኔን የጣለ ይላል ክርስቶስን ከመጣል እግዚአብሔር ይጠብቃችሁ እኔን የጣለ ቃሌን የጣለ ይሄ ራሱ ይፈርድበታል ይላል ዕብራውያን መልእክት ላይ ምዕራፍ 2 ላይ ምን ይላል ስለ ብሉይ ኪዳን ይናገርና ከብሉይ ኪዳን ጋር ያነጻጽረውና ክርስቶስን በመላእክት የተነገረው ቃል ጽኑ ከሆነ አመጽና አለመታዘዝ ደግሞ የጽድቅን ብድራት ከተቀበለ ካስፈረደ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ከፍርድ እናመልጥ ይላል ታላቁን መዳን ቸል ማለት ታላቁን መዳን አይቶ አለመቀበል ታላቅ ፍርድን ያስከትላልና የሚቀሰቅስ መንፈስ እግዚአብሔር ይላክላችሁ ወንጌል እየሰሙ ግን በቀልድ የሚኖሩ ሰዎች አሉ። ወንጌል እየሰሙ ያውቁታል ውቀቱን ደስ ይላቸዋል፣ ታምራትንም ያያሉ ምልክትም ያያሉ ደስ ይላቸዋል፣ ግን ህይወታቸው ለክርስቶስ የተሸጠ አይደለም የተገዛ አይደለም። ሙሉ ለሙሉ የተሰጠ ህይወት የላቸውም፣ የመታዘዝ ህይወት የላቸውም። ነፍሳቸውን ይጠብቋታል አልሰጡትም ለርሱ። እንደዚህ አይነት ሰዎች ወደ ፍርድ ነው እየሄደን ያለ ነው እና የምንመለስበት ቀን መሆን አለበት። አንድ ቀን የፍርድ ቀን ይመጣል። ወደዚያ ነው እየሄደን ያለ ነው እና አለማመን የሚያስከትለው ኮንስኩዌንስ በዮሐንስ ወንጌል በጣም ሲሪየስ ነው። በእርሱ በማያምን አሁን ተፈርዶበታል የሚለው ትልቅ ቴዎሎጂ ነው። በዮሐንስ ወንጌል በእርሱ የማያምን ተፈርዶበታል፣ እግዚአብሔር በላከው በልጁ ስላላመነ። ክብሩን አይቶ አለመቀበል ታላቅ ፍርድን ያስከትላል እና ክብሩን አይቶ መቀበል እግዚአብሔር ያርግልን። እና ይሄ የመጨረሻ ሴክሽን በዚህ ነው የሚጨርሰው። ማርያም አስተናገደችው፣ የኢየሩሳሌም ህዝብ ሆሳና ብሎ ተቀበለው፣ የግሪክ ሰዎችም መጥተው ኢየሱስን ማየት እንወዳለን አሉ። ግን ሁሉ ያመነ እንዳይመስላችሁ ያላመኑ ደግሞ አሉ። በምን ምክንያት ነው? አይናቸው ስላልተከፈተ። በምን ምክንያት ነው? የሰው ከበሬታ ስላማራቸው። ውጤታቸው ደግሞ ምን ይሆናል ከተባለ ታላቅ ፍርድ ይሆናል ይለና፣ የሰው ፍርሃት ወደኋላ አስቀርቶን፣ የአይናችን አለመከፈትም ወደኋላ አስቀርቶን ወደ ፍርድ ከሚገቡት መካከል ሳይሆን አይናችን ተከፍቶ ክርስቶስን አይተን ከምናምን ሰዎች መካከል መሆናችንን ማረጋገጥ ይኖርብናልና ዮሐንስ ወንጌል ምዕራፍ 12 በጣም ጥልቅ ምዕራፍ ነው። ላየነው ለእግዚአብሔር ክብር፣ በክርስቶስ ለተገለጠው ለእግዚአብሔር ክብር ምላሽ ሰጥተን ክርስቶስን እየተከተልን ክብሩን አይተን እንደ ኢሳያስ ራሳችንን ሰጥተን ከሚኖሩትና እሱ ባለበት አብረን ከሚሆኑት መካከል እንጂ ከሚፈረድባቸው መካከል እንዳንሆን እግዚአብሔር ይጠብቀን። እኛም አይናችን እንዲከፈትና ክብሩን እንድናይ ዕለት ዕለት የምንጸልይ ሰዎች መሆን ይኖርብናል። በሚቀጥለው ጊዜ ስንገናኝ ምዕራፍ 13 ጀምሮ ያለውን ለማየት እንሞክራለን። ¡Suscríbete al canal!